የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ሐሙስ ጥቅምት 13 2012 ዓ.ም ተመረጠ ምሽት ዝግጅታችን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ እንሆ ጀምሯል።
በኦሮሚያ ክልል የተቀሰቀሰው ተቃውሞ መቀጠሉን ነዋሪዎች ገለጹ።
ያው የነደደ ነው አሁንም ጨዋታ ተማክ ምናልባት ጨዋታ አለ ለስታም በየቦታው ቤት በየቦታው ተቃጥሏል በየቦታው ማለት ይቻላል።
እንድከታተል ነበርኛ ወደዳውን ከማታ ያው አድማካ ኦሮሚያ አድማ ተከራጋ ሆነ እንድከታተልና ስንነባ ያው ከዛም በኋላ ቤት ቃጠሎ ምን እንደተቃጠለ ነበር ወደ አንድ ሰዓት አካባቢ አረጋግደን ተላየ
ዛሬ ቴሌ አካባቢ ተሰብስቦ የነበሩ 10 ሰዎች ተመተዋል። ከ10ሩ ሰዎች የ4 ሰዎች ህይወት አልፏል። ከነሱ መካከል አለማየውና ኦሊፈን የሚባሉ ልጆች ይገኙበታል። በአሁኑ ጊዜ ያምቡ ከተማ በጥብጥ ውስጥ ነው ያለው።
ከተለያዩ ቦታዎች ያገኘናቸው ነዋሪዎችን ድምጽ ነበር የሰማነው። ዘገባው ቆየት ብሎ በዝርዝር ይደመጣል።
በሌላ በኩል የኦሮሞ ፖለቲካ ፓርቲዎችና የአገር ሽማግሌዎች ወጣቶች ወደ ቤታቸው እንዲገቡና ሰላም እንዲያመጡ ጠይቋል። ዝርዝሩን ይዘን እንመለሳለን።
ከግብጹ ፕሬዝዳንት አብዱላሂ አልሲሲ በህዳሴው ግድብ ዙሪያ ንግግር ያደረጉት ጠቅላይ ሚኒስትር ውይይታቸው መግባባት የተሞላበት እንደነበረ ተናግረዋል። ዝርዝሩ ይደመጣል።
ጣጣው የኢጅፕትን ህዝብ አደጋ ላይ ይጥላል። እናንተ ወንድሞቻችን መጠቀም አለባችሁ ግን እኛን አደጋ ውስጥ የሚያስገባ ውሳኔ እንዳትወስኑ የሚል ስጋት ነው ያላቸው።
እዚህና ሌሎች ለምሽቱ ያዘናደናቸው ሌሎች መሰናዶች ይኖራሉ። ፕሮግራሙን በመምራት አብታሙ ስዩምና
ኤደን ገረመው አብረናችሁን ቆያለን።
በቅድሚያ የኢትዮጵያንና የዓለምን ወቅታዊ ሁኔታ የሚመለከቱ አጫጭር ዜናዎች እናሰማችኋለን።
ከዜናዎቹ ጋር ተመልሰን መተናል። በኦሮሚያ ክልል ምዕራብ አርሲ ዞን ዶዶላ ከተማ በተከሰከሰ ግጭት 4 ሰዎች ሲገደሉ ከ40 በላይ ሰዎች መቁሰላቸውና ቁጥራቸው በውል ያልታወቀ ቤቶች መቃጠላቸውን ነዋሪዎችና የከተማው ፖሊስ ተናገሩ። በተለይ የቤት ቃጠለው ይዘና እስከተጠናቀረበት ጊዜ ድረስ ይካሄድ እንደነበረ ምንጮች አስተውቀዋል። መለስካቸው አማ ነው ዘገባውን ያደረሰን።
ከግብጹ ፕሬዝዳንት ጋር በህዳሴው ግድብ ዙሪያ ያደረጉት ውይይት መግባባት የተሞላበት እንደነበረ ጠቅላይ ሚኒስትር አብይ አህመድ አስታወቁ። በሩሲያ ሶቼት አፍሪካ ሩሲያ ሰሚት በመካፈል ላይ የሚገኙት ጠቅላይ ሚኒስትሩ ግብጽ በዋነኝነት ያሳሰባት የግድቡ አሞላል ሁኔታ መሆኑን ገልጸው በጉዳዩ ላይ ቀጣይ ውይይቶች እንደሚካሄዱም ጠቁመዋል።
መንግስት ዜጎችን ሰብአዊና ህጋዊ መብቶች የማስከበር ኃላፊነቱን ሊወጣ ይገባል ሲል የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ ጥሪ አቅርቧል። አዲሱ የፓርቲና የምርጫ ህግ ዲሞክራሲያዊ ምህዳሩን ያጠበበና ህግን የጣሰ በመሆኑ እንዲስተካከልም ጠይቋል። መለስካቸው አማሃ ነው ይህንን ዜና ያደረሰን። አድማጮች እነዚህና የቀደሙት ዜናዎች ሙሉ ዝርዝር በምሽቱ ይዘናቸዋል።
የዩናይትድ ስቴትስ መከላከያ ሚኒስትር ማርክ ኤስፐር ቱርክ በሰሜን ምስራቅ ሱሪያ ባሉት ኩርዶች ላይ ጥቃት መክፈቷ ተገቢ አልነበረም ብለዋል። ቱርክ በክልሉ ደህንነቱ የተጠበቀ ቀጠና ከሩሲያ ጋር ሆና ለመጠበቅ መስማማቷ ወደ ተሳሳተ አቅጣጫ እየመራስ ነው ይላሉ ኤስፐር። ቱርክ በጣም መጥፎ ሁኔታ ላይ ያስቀመጠችን ነው ሲሉ ብራሰልስ ውስጥ የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ ስብሰባ ከመጀመሩ በፊት ተናግረዋል። ዩናይትድ ስቴትስ ባለፈው ሳምንት በሰሜን ምስራቅ ሱሪያ የነበሩትን ወታደሮቿን ለማስወጣት ከወሰነች በኋላ የቱርክ ኃይሎች ገብተው ጥቃት ከፍተዋል። ከዚያም ዩናይትድ ስቴትስ የተኩስ ማቆም ስምምነት እንዲደረግ አስተባብራለች።
ቱርክ በሰሜን ምስራቅ ሶሪያ ላይ የከፈተችው ጥቃት ተማርኮ የነበሩ በርካታ የዳዕሽ አሸባሪ ቡድን አማጽያን እንዲያመልጡ አስችሏል የሚል ስጋት ሳይጋንን አልቀረም ይላሉ የአሜሪካ ባለስልጣኖች። የቱርክ ኃይሎች ወደ ሰሜን ምስራቅ ሶሪያ ገፍተው በመግባት በኩርድ አማጽያን ላይ ጥቃት ከከፈቱ ወዲህ የሶሪያ ዴሞክራሲያዊ ኃይሎችን የሚቆጣጠረው እስር ቤት ተመቶ የዳዕሽ እስረኞች አምልጠዋል የሚል ወሬ ተሰምቶ ነበር። የኩርድ አማጽያን በሶሪያ ዴሞክራሲያዊ ፓርቲ ይደገፋሉ። ዩናይትድ ስቴትስ ግን ወደ 12000 ገደማ የሚሆኑ የተማረኩ የዳዕሽ አማጽያን ከሞላ ጎደል ሁሉም እንደታሰሩ ናቸው። ከሶሪያ ውጪ የተያዙ 2000 የሚሆኑ አማጽያንም አሉባቸው ትላለች። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን አምሹ።
የጋቢና ጉዟችን ይቀጥላል። ሀብታሙ ስዩምና
ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚ ሩሳችንን አስደምጣችሁ
በኦሮሚያ ክልል ምራባዊ አርሲ ዞን ዶዶላ ከተማ በተቀሰቀሰ ግጭት 4 ሰዎች ሲገደሉ ከ40 በላይ ሰዎች መቆሰላቸውና ቁጥራቸው በውል ያልታወቀ ቤቶች መቃጠላቸውን ነዋሪዎችና የከተማዋ ፖሊስ ተናገሩ። በተለይም የቤት ቃጠሎው ይህ ዜና እስከተጠናቀረበት ጊዜ ድረስ ይካሄድ እንደነበረ ምንጮች አስተውቀዋል። መልስካቸው አማሃዝር ዝርዝር
ትናንት ጀምሮ በመራብ አርሲ ዞን በዶዶላ ከተማ በተከሰከሰ ግጭት 4 ሰዎች ሲገደሉ ከ40 በላይ ሰዎች የአካል ጉዳት እንደደረሰባቸው ታውቋል። ከዚህም በተጨማሪ ትናንት የተጀመረው ቤት የማቃጠል ድርጊት ቀጥሎ እንደዋለና የተቃጠሉ ቤቶች ቁጥርም ሆነ የደረሰው ጉዳት በውል እንደማይታወቅ የከተማው ነዋሪዎችና ፖሊስ ተናግረዋል። ትናንት በግጭቱ መሃል ያነጋገርኳቸውና ስማቸው ሀብታሙ እንደሚባል የገለጹልኝ የከተማዋ ነዋሪ ኪዳነ ምሕረት ቤተክርስቲያን ተጠግተው እንዳሉና ያየሁት ነው ያሉትን አብራርተውልኛል።
ቤተክርስቲያን ሄዱ። ከዛም ቀጥታ ለማቃጠል ሲሄዱ ህዝቡ ቀጥታ ለቤተክርስቲያን ማጣቃጥ ነው ብሎ ቤተክርስቲያን ግቢ ውስጥ ገባ። ከዛም በኋላ ያው ቆይ ያሉ መጡ። ቤት ማቃጠል ጀመሩ። ያው እየነደደ ነው። እስካሁን እየነዳል ቤቶች። ቤተክርስቲያን ግን ያው አላስደረስ ናቸው። ፖሊስም አይላለ ፖሊስም ዳፉ ነው የሚያየም። የኦሮሚያ አድማሳኝም መጣ ስለቅረብንና ንፋቱን ወደኛ ስለነበረ ያው እኛ ትንሽ አፈነና አፍኖን ነበረ እና እኛ ክርስቲያን ስንመለሳቸው ክርስቲያን እያቃጠሉ ቤት እያቃጠሉ እንዳለ ያው እየነደደ ነው። አሁንም ጩኸት ሰማክ። ምናልባት ጩኸት አለ። ቤተክርስቲያን በየቦታው ቤት በየቦታ ተቃጥሏል። በየቦታው ማለት ይቻላል።
እነማን ናቸው እነዚህ ቤት የሚያቃጥሉ?
ቄሮ ተብዬው ናቸው። ቄሮ።
በአሁኑ ጊዜ ከቤት ቃጠሎ ሌላ ከንብረት መውደም ሌላ በሰው ህይወት ላይ የደረሰ አደጋ ነው?
ሰው ሞቷል። 4 ሰው ሞቶብናል። ከኛ ብቻ እስካሁን በተጨባጭ ያለው ማለት ነው።
የዶዶላ ከተማ የጸጥታ ስራ ሂደት ባለቤት ሳጅን ሀጂ ለቪኦኤ እንደገለጹት ግን ግጭቱ የተቀሰቀሰው የኦሮሞ ወጣቶች ለአክቲቪስት ጃዋር መሐመድ ያላቸውን ድጋፍ ገለጹ በኋላ ባልታወቀ ሁኔታ በአማራና በኦሮሞ ወጣቶች መካከል በተነሳ አለመስማማት እንደሆነ ይናገራሉ።
ችግሩ የተፈጠረው ድጋፍ ሰልፍ ነበር እዚህ ከተማ ውስጥ።
መቼ?
ትላንት።
ለመሆኑ ድጋፉ የምን ድጋፍ ነበር? ትላንትና የተጀመረው
ድጋፉ ያው ሲባል የሰማ ነው አክቲቪስት ዛሬ ኢንተርቪው ተደርጎለት ነበር አሉ። እሱን ለግድያ ሙከራ ነው የወጣ የመንግስት አካል ነው ይህን ሲያደርግ ነበር የሚል ስላፈስ ነበር። እርግጠኛ አይደለሁም። በዛ ምክንያት ነው ያንን ልቃወሙ ነው የወጡት። እሱን ልደግፉ ሁኔታውን ልቃወሙ። ከድጋፍ ሰልፍ በኋላ መልኩን ቀየረና በተሰሩ ወጣቶች የአማራና ኦሮሞ ወጣት መሀል ግጭት ተፈጠረ። ከዛ በኋላ የቤት ቃጠሎ ምናምን ተጀመረ። ያው እኛም መሀል ገባን። ልክ 8 ተኩል እንደዛ ሲሆን ነው የጀመረው። እዛም በኋላ ያው ስንከታተል ነበር እኛ ሁኔታውን እስከ ማታ። ያው አድመካ ኦሮሚያ አድማ ብተና ጋር ሆነን ስንከታተልና ስንል ነበር። ያው ከዛም በኋላ የቤት ቃጠሎ ምን እንደቀጠለ ነበር። ወደ 1 ሰዓት አካባቢ አረጋግተን ነው የተለያየ ነው።
ዛሬም እንደዚሁ ቀጥሏል።
ዛሬም ቀጥሏል። ያው የትላንቱን አይደርስም። መከላከያ ሰራዊትም ስለገባ ዛሬ ትንሽ የቤት ቃጠሎ አለ። የሰው ህይወት ትላንት ያለፈው እንጂ ዛሬ ያው እየተከላከለ
ዛሬም 3 ሰዎች እንደተገደሉ ነው የሰማሁት። እኔ ጠቅላላ 4 ሰዎች እንደሞቱ ነው የሰማሁት።
ያው ለዛ እንትን መሀል ሳይሆን ትላንቱ የተመቱ ናቸው። ትላንትም የተመቱ ስለሆኑ ዛሬ ሆስፒታል ልታከም ሄደው ነው እዛ የተመቱት። አንዱ ሞቶ የተገኘው ሁለቱ ሆስፒታል ውስጥ።
ምን ያህል ሰው ቆሰለ?
እርግጠኛ አሁን እኛ ስታከም ያየ ነው 48 ነው። 40 ወንድ 8 ሴት።
ዛሬ ያናገርኳቸውና ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ የከተማ ነዋሪ ግን ሁከቱ የተፈጠረው ገና ከመጀመሪያው እንደነበረ ነው። በእሳቸው አገላለጽ ከዶዶላ ከተማ ውጭ ከተለያዩ አካባቢዎች የመጡ ወጣቶች የኪዳነ ምሕረት ቤተ ክርስቲያን ለማቃጠል ሙከራ አድርገው ነበረ። ግጭቱ የጀመረውም ከዚህ ጊዜ ጀምሮ እንደሆነ ያብራራሉ።
ልክ
ጀመሩ። ልክ እንደው እየፈከሩ ሲቆዩ ዛሬ መጨረሻቸው ነው፣ ለቃቸው መውጣት አለባቸው። ዶዱ ላይ እኛ ነች፣ ኦሮሚያ የእኛ ነው፣ ማንም አይናገረን የሚል መፈክር እያሰመጡ ከስድስት ሰዓት ጀምረው ቤት ማቃጠል ጀመሩ። የሰው ንብረት ማውደም ጀመሩ። መኪና ሳይቀር ማቃጠል ጀመሩ። በተክርስቲያን ላይ እየመጡ ድንጋይ መወርወር ጀመሩ። ዘጠኝ ሰዓት ላይ ሲሆን ወደ ሰው ህይወት ግድያ ገቡ። በተክርስቲያን ላይ ቦምብ ወረወሩ። ኪዳነ ምህረት የምትባል በተክርስቲያን ነበረች፣ በቀጠና 5-7 ላይ የምትገኝ ቦምብ ወረወሩ። እግዚአብሔር ይመስገን ከቦምቡ ማትረፎናል። እግዚአብሔር ሁሉ አንድ ሰው ቆሰለብን። አንደኛው ትንሽ ጉዳት ቢሆን አንደኛው በጣም ትልቅ ጉዳት አጋጥሞታል። በህይወቴ አልሞተም ከሞባ ቦምቡ። በሌላ አንድ ሰው ዝናቡ የሚባል ሰውዬ እቤት ገብተው በዱላ ተስጥፈው ገደሉት። ንብረቱን አቃጠሉ፣ ውጭ አውጥተው አቃጠሉ።
የትላንትና ነው?
የትላንት 2012 በጥቅምት ወር ማለት ነው። 12 10 ሰዓት ላይ ደብደበው በቤቱ ገብተው ታማኝ ነበር፣ እዛው ደብደበውት ገደሉት።
ዛሬ እንዴት ነው?
ሌላ ሲቀጥል ዛሬ በትናንትና በ12 የተመጡ ብዙ ልጆች ነበሩ እና ልጆች የተመጣው ወደ ሆስፒታል ዛሬ መላክ አለባቸው ተረጋግቷል ብሎም ፖሊሶች በላክናቸው ሰዓት መንገድ ላይ ከአምቡላንስ ላይ አውርደው የሶስት ልጆች ህይወት አለፈ። አውርደው ሆስፒታል በር ላይ ገደሏቸው። ይሄ ሲደረግ ምንም አይነት መፍትሄ እያገኘን አይደለም። አድማ በታኝ አለ፣ ሁሉም አለ። ምንም ግን አንተ ሌላ ነገር መከላከያ ገብቶልናል፣ ግን የተወሰኑ ናቸው። በተክርስቲያን ብቻ ነው እየጠበቁልን ያሉት። ህዝብ እያለቀብን ነው፣ ድረሱልን ነው የምንለው። ብዙ ሰዎች እየተጎዱብን ነው። አባቶች እናቶች ሳይቀሩ እያለቀሱ ነው የሚባለ። ትናንትና ከቤታቸው የወጡ ዛሬ ምን ብርድ እያቆራፈዳቸው ምንም እንኳን የሚበላ የሚለብሱት እንኳን ሳይኖር አሁን በተክርስቲያን ውስጥ ነው የምንገኝ። እዚህ መንግስት ያለ እያለ ነው ድረሱልን፣ ድረሱልን ነው የምንለው።
ዛሬ ከቀትር በኋላ በኦሮሞ ሚዲያ ኔትወርክ ቴሌቪዥን አክቲቪስት ጃዋር መሐመድ፣ የተለያዩ የኦሮሞ ፖለቲካ ድርጅቶች መሪዎች፣ የኦሮሞ ሽማግሌዎች በአንድነት ሆነው በኦሮሚያ የተቀሰቀሰው ሁከት እንዲቆምና ሰላምና መረጋጋት እንዲሰፍን ጥሪ ሲያቀርቡ ተሰምተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን።
ከዚሁ ጋር በተያያዘ በአምቦ ከተማ ግጭት ተቀስቅሶ እንደነበረ በትላንትናው ዕለት መዘገባችን ይታወሳል። የዛሬውን ውሎ በተመለከተ ዘጋቢያችንና ኮር መልካ ወጣቶችን አነጋግሮ ተከታዩን ዘገባ አጠናቅሯል።
ከወጣቶቹ መካከል ለደህንነቴ ስለምሰጋ ስሜ እንዲጠቀስ አልፈልግም ያለ ወጣት በፖሊስና ወጣቶች መካከል በተፈጠረው ግጭት የሰው ህይወት ጠፍቷል ይላል። ዛሬ ቴሌ አካባቢ ተሰብስበው የነበሩ 10 ሰዎች ተመተዋል። ከ10 ሰዎች የአራት ሰዎች ህይወት አልፏል። ከነሱ መካከል አለማየሁና ኦሊፈን የሚባሉ ልጆች ይገኙበታል። በአሁኑ ጊዜ የአምቦ ከተማ ብጥብጥ ውስጥ ነው ያለው። የአቶ ጀዋር መሐመድ ጠባቂዎችን ለማንሳት የተፈጸመው ተግባር በማንኛውም መመዘኛ ተቀባይነት የሌለውና ስህተት መሆኑን የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ ትናንት ገልጸዋል። በሰጡት መግለጫም ድርጊቱ መንግስት እንደማያውቀውና ማን እንደፈጸመው ተጣርቶ እርምጃ እንደሚወሰድና ለህብረተሰቡም ይፋ እንደሚደረግ ተናግረዋል። ተቃውሞው ታዲያ ለምን ቀጠለ? ወጣቱ ተከታዩን ምላሽ ሰጥቷል። የምክትል መስተዳድሩ መግለጫ እኮ የሚያረጋጋ አይደለም። የሰጡት መግለጫ ይህንን ተግባር የፈጸመውን አናቅም እያሉ ነው። አሁን የምንፈልገው ግድያው እንዲቆም ነው። ተግባሩን የፈጸመው ግለሰብም ወደ ህግ ቀርቦ ቅጣት ማግኘት ይኖርበታል። ይህ ከሆነ ሁኔታውን ሊያረጋጋ ይችላል ብዬ አስባለሁ። ህይወታቸው አልፏል የተባሉ ግለሰቦችን ቤተሰብ ስልክ አግኝቼ ለመጠየቅ ያደረግኩት ጥረት አልተሳካም። የአምቦ ሆስፒታል ሐኪም ዶክተር ጌቱ ትናንት አመሻሹን 3 ሰዎች መሞታቸውን አረጋግጠው ዛሬ በነበረው የሰልፈኞችና ጸጥታ አካላት ግጭትም ስለደረሰው ጉዳት ገልጸዋል። እኛ ጋር ከደረሱ 10 ሰዎች መካከል ከፍተኛ የሕክምና ክትትል የሚደረግበት ክፍል የገባ አንድ ሰው ብቻ ነው። እስካሁን ህይወቱ ያለፈ ሰው የለም። ነገር ግን ጉዳታቸው ከፍተኛ ነው። የአምቦ ከተማ ከንቲባ አቶ ተረፈ በዳዳ ትናንትና ዛሬ በነበረው የተቃውሞ ሰልፍ የጸጥታ አስከባሪዎችና ሰልፈኞች መካከል ግጭት መፈጠሩን አስረድተው ከተማው ካለበት የጸጥታ ሁኔታ አንጻር በሰውና ንብረት ላይ የደረሰውን ጉዳት ማጣራት አልቻልኩም ብለዋል። ሁኔታው እንዲረጋጋም ሁሉም የድርሻውን እንዲወጣ ጥሪ አቅርበዋል። ሁኔታው እንዲረጋጋ ለማድረግ የከተማችን ነዋሪዎች፣ ወጣቶች፣ የአገር ሽማግሌዎች፣
የሃይማኖት አባቶችና አባገዳዎች ሰላም እንዲወርድ የድርሻቸውን መወጣት አለባቸው። ጥያቄ ያለው ማካል ካለ በሰላማዊ መንገድ ማቅረብ ይችላል። የከተማችን ማህበረሰብ ሰላሙን ወደ ቀድሞ ለመመለስ እንዲረባረብ ጥሪ አቀርባለሁ። ሰልፉ ወደ ግጭት እንዲቀየር አድርጓል ያሏቸውን አካላት እገሌ ብለው ባይጠቅሱም ለመያዝ ጥረት እየተደረገ ነው ሲሉ ገልጸዋል። በዚህ ዙሪያ ተጨማሪ መረጃ ለማግኘት የከተማውን ፖሊስ አዛዥና ተወካያቸውን ለማግኘት ያደረኩት ጥረት አልተሳካም። በከተማው የንግድና ትራንስፖርት እንቅስቃሴ ዛሬም ቆሟል። መንገድ ተዘግቶ ጎማን በየመንገዱ ሲቃጠል ይታያል። ከተማዋ በተኩስ ሩምታ ስትናጥ ቆይታ ከሰዓት ግን የመከላከያ ሰራዊት በመግባቱ ሰልፈኞች ከመንገድ ዞር ብለው ሰዎች እንቅስቃሴ ያደረጉ ነው። ሁኔታውን እየተከታተልኩ የምዘግብ ይሆናል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮርን ለዘገባው እናመሰግናለን። እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። በቀጣይ ወደ ቴክኖሎጂ እንሄዳለን። አፍቃሪ ቴክኖሎጂ የሆኑ የናይጄሪያ ገበሬዎች ካለ አፈር እጽዋትን የሚያበቅሉበት ብልሃት እየሞከሩ ነው። ሙከራቸው በበረሃማነትና ግጭቶች ሰበብ ለጥቅም ባልዋለው የሀገሪቱ መሬት ተራ መልካም ጥቅም እንደሚያስገኝ ተስፋ ተጥሎበታል። የቲሞቲ ኤበርዙን ዘገባ ሀብታም ስዩም ወደ አማርኛ እንዲመልሶታል።
ሳምሶን ኦግቦሌ ዘመነኛው ገበሬ በሚሰኝ ቅጽል መጠሪያው ይታወቃል። ከ2016 አውሮፓውያን ዘመን ጀምሮ ከቡድኑ ጋር ተባብሮ እዚህ ስፍራ በሚገኘው ቴክኖሎጂን መሰረት ያደረገ የእርሻ ጣቢያ ለምግብነት የሚውሉ እጽዋትን ካላፈር በማብቀል ላይ ይገኛል።
Because we are the one controlling everything that the plant requires.
ተክሉ የሚያስፈልገውን የምንቆጣጠረው እኛ ስለሆን ወቅቱን መሰረት ያደረገ እርሻ አይደለም የምናከናውነው። በአመት ውስጥ በየትኛው ወቅት እርሻ አለ? በየትኛው የአመቱ ጊዜ እንዘራለን? በየትኛው የአመቱ ጊዜ ምርታችንን እንሰበስባለን እንደማለት ነው ያለው ሳምሶን።
Any time of the year.
ይህ ዘመነኛ እርሻ በተጀመረበት ወቅት ግን ተግዳሮቶች ነበሩት።
We are called wizards, demons, that we are doing something unnatural.
ተፈጥሯዊ ያልሆነ ነገር የሚሰሩ እንቋዮች፣ ሰይጣኖች ተብለናል። እየሰራን ያለነው ነገር ሰይጣናዊ ከመሆን ጋር ምንም የሚያገናኘው እንደሌለ ሰዎችን ለማሳመን ከፍተኛ ጥረት አስፈልጓል ሲል ነው ያከለው ሳምሶን።
There is nothing demonic about what we are doing.
ናይጄሪያ ውስጥ የምግብ ደህንነትን ለማረጋገጥ ሊለማ ከሚገባው 78.5 ሚሊዮን ሄክታር መሬት መካከል ለታለመለት ዓላማ የበቀው 30 ሚሊዮን ሄክታሩ ብቻ ነው። የተንሰራፉ ማህበረሰባዊ ጎራ የለዩ ግጭቶች፣ የአማጽያን ጥቃትና በረሃማነት በሰሜን የሀገሪቱ ክፍል ሊለማ የሚችል መሬት ባክኑ እንዲቀር ምክንያት ሆኗል። በእንክብካቤ ከተያዘው ለም የሆነው 49% ብቻ ነው። ይህ ሁነት አቡበከር ኢብራሂምን ለመሰሉ ልማዳዊ ዘዴዎችን ለሚጠቀሙ ገበሬዎች አሳሳቢ ሆኗል።
I don't have any other place that I will go.
ከዚህ ስፍራ ውጪ ለማረስ መሄጅ የለኝ። መሬቱ ደግሞ የማብቀል አቅሙ ተዳክሟል። ስራ ፈቶ ላለመቀመጥ ያክል ነው በመሬቱ ላይ እየሰራን ያለነው ያለው አቡበከር። ሳምሶን ኦግቦሌን የመሰሉ ኤሮፖኒክ ተብሎ የሚጠራውን ዘመነኛ የማብቂያ ዘዴ የሚጠቀሙ ገበሬዎች ግን በጅምራቸው ለመቀጠል ቆርጠዋል። ዘመነኞቹ ገበሬዎች ማረምም ሆነ ተባይ የመቆጣጠር ሥራ የለባቸውም። እጽዋቱ የሚፈልጓቸው ንጥረ ነገሮች ተረፈ ምርቶችን መልሰው መላልሰው በሚጠቀም ራሱን በሚቆጣጠር ቴክኖሎጂ የሚመጠን በመሆኑ ምርታማነት በእጅጉ ጨምሯል። ፊሊፕ ኦጆ የናይጄሪያ ብሔራዊ የግብርና ምክር ቤት ዋና ኃላፊ ናቸው።
One very good thing that actually very important part
and ጥሩ በእጅጉም ጠቃሚ ነገሩ ያም ወይንም ካሳባ ለማብቀል በሚውልበት ጊዜ ሌላ በሥራ ላይ የዋለን የማብቀያውን ቁስ ደግሞ ለመጠቀም ማስቻሉ ነው። ስለሆነም እኛም ከምናበረታታቸው ቴክኖሎጂዎች አንዱ ሆኗል ነው ያሉት። የናይጄሪያ ግብርና ዘርፍ ከሀገሪቱ ምጣኔ ሀብታዊ እንቅስቃሴዎች 40% የሚሸፍን ነው። መንግስት ይህንን ሽፋኑን ማሳደግ ይፈልጋል። የናይጄሪያ ገበሬዎች ግን ምርታቸውን ከፍ ለማድረግ የሚያስችል የቴክኖሎጂ ዕውቀቱ የላቸውም። ለጥሩ ምርት ዋስትና የሚሰጥ ጥራት ያለው ዘር አቅርቦትም አልታደሉም። ሳምሶን ኦጉቦሌን የመሰሉ አፍቃሪ ቴክኖሎጂ ገበሬዎች ግን አማራጮችን ማቅረባቸውን ቀጥለዋል።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ የሚተላለፈው ጋቢና ቪኦኤ ነው።
ከግብጹ ፕሬዝዳንት አብዱላሂ አልሲሲ በህዳሴው ግድብ ዙሪያ ያደረጉት ውይይት መግባባት የተሞላበት እንደነበረ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ግብጽ በዋነኝነት ያሳሰባት የግድቡ አሞላል ሁኔታ መሆኑን የገለጹት ጠቅላይ ሚኒስትሩ በጉዳዩ ላይ ቀጣይ ውይይቶች እንደሚካሄዱ ጠቁመዋል። እስክንድር ፍሬው ተከታዩን ዘገባ ልኮልናል።
ለሁለት ቀናት ከተካሄደው የሩሲያ አፍሪካ ጉባኤ ጎን ለጎን ነው ሁለቱ መሪዎች ተገናኝተው የተነጋገሩት። በሩሲያዋ ሶቺ ከተማ የተካሄደው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እና የግብጹ ፕሬዝዳንት አብዱል ፈታህ ኤልሲሲ ውይይት ትኩረት ስቦ ሲጠበቅ መቆየቱም ይታወቃል። በቀጥታና በተዘዋዋሪ ከግብጹ ወገን ሲሰነዘሩ የቆዩ ቅሬታዎችና ትችቶች፣ ከኢትዮጵያው ወገንም የተሰጡ የተለያዩ ምላሾች ውይይቱን ተጠባቂ ካደረጉት መካከል ናቸው። የኢትዮጵያ የውጭ ጉዳይ ሚኒስቴር ውይይቱን አስመልክቶ ባወጣው መግለጫ እንዳለው ታዲያ ግብጽ ልዩነቶችን በውይይት ለመፍታት ተስማምታለች። ጠቅላይ ሚኒስትር አብይ አህመድ ለጋዜጠኞች በሰጡት መግለጫ ያንጸባረቁትም ተመሳሳይ ሐሳብ ነው።
በነሱ ሳይድ ያለው ኮንሰርን ውሃው በምን ያክል ጊዜ እንደሚሞላ በግልጽ አግሪመንት ላይ ባለመደረሱ ያ ጣጣው የኢጅፕትን ህዝብ አደጋ ላይ ይጥላል፣ እናንተ ወንድሞቻችን መጠቀም አለባችሁ ግን እኛን አደጋ ውስጥ የሚያስገባ ውሳኔ እንዳትወስኑ የሚል ስጋት ነው ያላቸው። ይህ ጉዳይ ፖለቲካል ከተስማማንበት በኋላ ቴክኒካል ኮሚቴ በሁለቱም ወገን ያለው ተወያይቶ በስንት አመት ምን ያክል እንደሚሞላ ተገቢ እንደሆነ ይወስናል። እሱን ውሳኔ ለኛ ከቀረበ በኋላ እኛ ተመካከረንበት ግብጽን በማይጎዳ የኢትዮጵያን ጥቅም በማይነካ ሁለቱን ተጠቃሚ የሚያደርግ መንገድ መወሰን አለብን የሚል ነው ስምምነታችን። ውይይቱ ይቀጥላል፣ ንግግሩ ይቀጥላል። በዚህ አግባብ ግብጽም ሳትጎዳ ኢትዮጵያም ጥቅሟ ሳይነካ ሁለቱ ተጠቃሚ የሚሆኑበት መንገድ መፈለግ እንዳለብን ተስማምተናል። ከዚያ በተጨማሪ ዋናው ትኩረት ፕሮጀክት መሆን የለበትም። ዛፍ በመትከል በቂ ዝናብ እናገኝበትን ስራ በጋራ እንስራ የሚል ውይይት አድርገናል። ለሱም ፕሬዝዳንት ሲሲ ፖዚቲቭ ምላሽ ሰጥተዋል። ተስፋም እናደርገው የሚዲያ በየመሃሉ እየገቡ በሁለቱ ህዝቦች መካከል ግጭት ለመፍጠር የሚኮዝ ሙከራ እየቀነሰ ልማቱና ፕሮጀክቱ ይፋጠናል፣ ሁለቱም ተጠቃሚ ያደርጋል የሚል እምነት ነው ያለን። ውይይታችን በጣም ፍሩትፉል ነበር።
ሁለቱ ሀገራት በሶስተኛ ወገን አደራዳሪነት እንዲነጋገሩ ከግብጽ ወገን ሲቀርብ የነበረውን ጥያቄ በተመለከተም ጠቅላይ ሚኒስትር አብይ ተከታዩን ብለዋል።
ብዙ ሀገራት ግብጽና ኢትዮጵያ በጣም ትላልቅ ሀገራት ስለሆኑ በአፍሪካ በሁለቱ መካከል የሚፈጠር ችግር አፍሪካ ላይ አደጋ ያመጣል የሚል ፍራቻ ስላላቸው ራሽያን ጨምሮ በጣም ብዙ በርካታ ሀገራት ጣልቃ መግባት ማወያየት ይፈልጋሉ። ፖለቲካል ውይይቱ ከማንም ጋር ብናደርግ ችግር የለውም። ቴክኒካል ውይይቱ ደግሞ ያው የተጀመረው አምስት ዙር ገደማ ተወያይተዋል፣ እነሱ ይቀጥላሉ። የቴክኒካል ኮሚቴውን ስራ የሚያደናቅፍ አይሆንም። ልክ እንደዚህ አሁን እንዳደረግነው ማንኛውም ውይይት ካለ እንወያያለን። ፖለቲካዊ እንወያያለን፣ ቴክኒካዊ እንወያያለን፣ ስራ እንሰራለን፣ ሁለቱን ዙር በማይጎዳ መንገድ እንፈጽማለን።
የውጭ ጉዳይ ሚኒስቴር ባወጣው መግለጫም በሶስተኛ ወገን አደራዳሪነት እንነጋገር የሚለው የግብጽ ሐሳብ በኢትዮጵያ በኩል ተቀባይነት አላገኘም ብሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አሁን ደግሞ አዳዲስ ህጎችና ደንቦችን በተመለከተ ከህግ አዋቂዎች ጋር የምንጫወትበት ሰዓት ላይ ደርሰናል። ለዛሬ ሀብታሙ ስዩም በአዲሱ የአሰሪና ሰራተኛ አዋጅ ላይ ያሰናዳውን በመቀጠል እናሰማችኋለን።
ከሰሞኑ ከጸደቁ አዋጆች አንዱ የአሰሪና ሰራተኛ ግንኙነት የሚዳኝበት አዋጅ ቁጥር 1156 ህዝባር 2011 ነው። በ1996 ዓ ም ወጥቶ እስከ ቅርብ ጊዜ ድረስ በስራ ላይ የነበረውን ህግ የሚተካ ነው። ከጠበቃና የህግ ምሁሩ አቶ አብዱሰላም ሳዲቅ ጋር በመሆን ልዩ ይዘቶቹን እንቃኛለን። አንድ ብለን እንጀምር። የቀደመው አዋጅ የተፈጻሚነት ወሰኑ በአሰሪና ሰራተኞች መካከል የሚደረጉ የስራ ቅጥር ውሎችን ብቻ የሚመለከት ነበረ። አዲሱ አዋጅ ግን ከስራ መላው ሂደት ጋር የሚያያዙ ጉዳዮችም ይመለከቱታል።
ሁለተኛው ደግሞ የሙከራ ጊዜን ቅጥርን በሚመለከት ነው። አንድ አሰሪ የስራ ማስታወቂያ ካወጣ በኋላ የስራ ቅጥር ውሉን ከአንድ ሰራተኛ ውድድሩን አልፎ ከተቀጠረ ሰራተኛ ጋር የስራ ውል ካደረገ በኋላ ይህ የስራ ውል በሁለት አይነት መንገድ ሊሆን ይችላል። አንደኛው ያለምንም የሙከራ ጊዜ ቅጥር ላልተወሰነ ጊዜ ወይንም ለተወሰነ ጊዜ ተገድቦለት ለስድስት ወር፣ ለሶስት ወር፣ ለአንድ ወር ወይ ለአንድ አመት በሚል የስራ ቅጥር ውሉ ሊደረግ ይችላል ማለት ነው። ነገር ግን አሰሪና ሰራተኛው የሙከራ ጊዜ ቅጥር ውል እንዲኖር በጽሁፍ ከተስማሙ፣ እዚህ ስምምነት ካላቸው ከዚህ በፊት የነበረው አዋጅ ለ45 ተከታታይ የስራ ቀናት ተከታታይ ቀናት የሙከራ ጊዜ ቅጥር ውል እንዲኖር ነበር ድንጋጌ የሚያስቀምጠው። ይህ አዲሱ የአሰሪና ሰራተኛ አዋጅ 1156/2011 ግን ይህ የሙከራ ጊዜ ለ60 የስራ ቀናት ተከታታይ ቀናት ሳይሆን የስራ ቀናት እንዲሆኑ ተደርጓል ማለት ነው። ይህም ለአሰሪው ብቁ ሰራተኛን ለመመልመል ረጅም ጊዜ የሚሰጠው ይሆናል ማለት ነው።
በስራ ቦታ የሚደርስ ወሲባዊ ትንኮሳን በተመለከተ የሚደነግግ ክፍል በቀደመው ህግ ውስጥ አልነበረም። ያሁን አዋጅ ግን አሰሪውም ሆነ ሰራተኛው ወሲባዊ ጥቃት በስራ ቦታ ማድረስ የተከለከለ መሆኑን ከመደንገግ አልፎ ትንኮሳ የደረሰበት ሰራተኛ የስራ ውሉን እንዲያቋርጥ ቢገደድ የስራ ስንብት ክፍያ ተያይዞ እንዲከፈለው በአዲሱ አዋጅ ተካቷል። አዲሱ አዋጅ የወሊድ ፍቃድን በተመለከተም አዲስ ድንጋጌ ይዞ ብቅ ብሏል።
የሴት ሰራተኞች በወሊድ ምክንያት የሚያገኙት ፍቃድ ነበር። ይህ የወሊድ ፍቃድ ደግሞ ከዚህ ቀደም የነበረው 377/1996 አዋጅ ላይ 3 ወር ነበረ የሚሰጠው። ያ ማለት ከወሊድ በፊት 1 ወር፣ ከወሊድ በኋላ 2 ወር ነበረ፣ በድምሩ 3 ወር። በአሁኑ በአዲሱ አዋጅ ግን ይህ የወሊድ ፍቃድ ወደ 4 ወር እንዲያድግና ቀድሞ 1 ወር ከወሊድ በኋላ 3 ወር እንዲሆን በማድረግ ከመንግስት ሰራተኞች ጋር በአዋጅ ቁጥር 1064/2010 ከነበረው ጋር በሀገሪቱ ላይ ያሉ የሚሰሩ ሰራተኞች ተመሳሳይ የሆኑ የወሊድ ፍቃድ እንዲኖራቸው አድርጓል ማለት ነው። ሌላኛው የወላጅ የሰራተኛ የሆኑ ባል ሰራተኞችን በሚመለከት ፓተርኒቲ ሊቭ የሚባል አዲስ ኮንሴፕት ይዞ መጥቷል። ይህም ኮንሴፕት አንድ ሚስት ወይም ሰራተኛ በስራ ላይ ያለች ወሊድ ብትፈጽም ባልየው ወይም ሰራተኛ በሶስት ተከታታይ ቀናት የስራ ፍቃድ ከደሞዝ ጋር እንዲያገኝ የሚል አዳዲስ ሀሳቦችን ይዞ መጥቷል።
በቀደመው ዘመን የሰራተኛ አገናኝ ኤጀንሲዎችን የሚመለከት የተለየ ህግ ነበረ። አዋጅ ቁጥር 632/2001 ይባላል። አሁን ግን ይህ አዋጅ በአዲሱ የአሰሪና ሰራተኛ አዋጅ ውስጥ እንዲጠቃለል ተደርጓል። ከአዋጁ ለየት ያሉ ጭማሪዎች አንዱ ከስራ ቦታ ማርፈድ፣ ቀድሞ መውጣት እንዲሁም መቅረትን በተመለከተ የተቀመጠው አንቀጽ ነው። አንድ ሰራተኛ የሥራ ሰዓቱን ካዛነፈ አሊያም 5 ቀናት ያለ ፍቃድ ከሥራ ቦታው ከቀረ ቀጣሪው ያለ ማስጠንቀቂያ ሊያሰናብተው ይችላል። ጠበቃና የሕግ ምሁር አብዱ ሰላም ሳዲቅ በዚህ ጉዳይ ቢታሰብበት ያሉትን አጋርተውኛል።
አሁን ካለው የአገሪቱ የትራንስፖርቴሽን ችግርና የሥራ አጥነት ቁጥር አንጻር ሲታይ አሰሪዎች ይህንን አዋጅ በጥንቃቄ መተግበር ካልቻሉ ምናልባት የሰራተኛውን የስራውን የሚያቋርጥበትን መብት ለአሰሪው የሚያሰፋና ያለውን የሰራተኛ ህገ መንግስታዊ የጆብ ሴኩሪቲ ወይም የስራ ላይ ዋስትና የሚያጣብብም ድንጋጌ ይዟል ማለት ነው።
የአሰሪና ሰራተኛ አዋጅ ዋነኛ ትኩረቱ በግሉ ዘርፍ ያለው የአሰሪና ሰራተኛ ግንኙነት ነው። ትርግት ከፋ የያዘች ቤት ዓለም ሳታሰናብት መሰናበት በራስ የለም መስመንቴን በለ ወደ መርጠ መጣባት መርቴ ነው ብላለች አንሰማሎ መሽከበባት ኖሮ ማን ኖርባት ወክራለ እንዳንተ ሆኖ ኖሮ ማይቶ እያጀነ ነፍሴን ጠላዋት ብለየው ሸት አትካያት ለሌላ ሆነና ኖረ የውነት አትውደዳ ድሉ ዱሩ መላመድ
አድማጮቻችን አብራችሁን ስለነበራችሁ እናመሰግናለን። የዛሬው የጋቢና ዝግጅታችን በዚሁ ተጠናቋል።
gabinavi@vnews.com የኢሜል አድራሻችንን ተጠቀሙ። gabinavi ብላችሁ ኢንስታግራም ገጻችንን ተከተሉ። በፌስቡክም ላይ መልእክቶቻችሁን አስቀምጡልን።
አብታሙ ስዩምና የደንገረሙ አብረናችሁ ነበር። የዛሬ መሰናዶአችን አቀናባሪ ሞክቢል ያበረው ነበር። ተናደሩ ነገነግናይ
kun Radio Sagale Amerikati.